የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ነሐሴ 16 2011 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በአዲስ አበባ የሚገኘው የካቲት 12 መሰናዶ ትምህርት ቤት ወደ አዳሪ ትምህርት ቤትነት ሊለወጥ ዝግጅት መጀመሩ ውዝግብ ቀሰቀሰ።
ፍትሃዊ የሆነ እኩል የሆነ የትምህርት ተደራሽነትን ለዜጎች ሁሉ የማድረስ ኃላፊነት እንጂ ያለበት መንግስት አንድ የተወሰነን ክፍል ተጠቃሚ የሚያደርግበት መንገድ የለም።
በትምህርት ቤቱ ሲያገለግሉ የቆዩ መምህራን እርምጃው ህገ መንግስታዊ ድንጋጌን የጣሰና መብቶቻችንንም የሚከፋ በመሆኑ እንቃወማለን ብለዋል። የአዲስ አበባ ትምህርት ቢሮ በበኩሉ እርምጃው ጥናትን መሰረት ያደረገና የማንንም መብት የማይጋፋ እንደሆነ ይከራከራል።
በግብታዊነት የተወሰነ ውሳኔ አይደለም። ስለዚህ የከተማ አስተዳደሩም የሚመለከታቸው አካላትም ተሳትፈንበት የተወሰነ ውሳኔ ነው።
ዘገባ አለን። የሙዚቃ ምርጫና እንግዳም ይዘናል።
እንደገና ያንንም ብቻ እየሰሩ ራስን ደግፎ እንደገና አልበም መስራት ማለት በጣም ከባድ ነው።
ቴሊናይሽ ወንድም ትባላለች። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ታዳምጣታላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። መሳሪያዎች፣ ሸቀጦችና ገንዘብ ከሀገር በህገወጥ መንገድ ሲወጡ ሰሞኑን መያዙን የኢትዮጵያ ገቢዎች ሚኒስቴር አስታወቀ። በአንድ ወር ውስጥ የተያዙት ህገወጥ መሳሪያዎችና ሸቀጣሸቀጥ ግምት ከ134 ሚሊዮን ብር በላይ መሆኑን መስሪያ ቤቱ ገልጿል። በዚህ ዓመትም የጦር መሳሪያና የተለያዩ ማዕድናትን ጨምሮ በአጠቃላይ ከ1.6 ቢሊዮን ብር በላይ ግምት ያላቸው የኮንትራባንድ ዕቃዎች መያዛቸውን ሚኒስቴሩ አክሎ አመልክቷል። በምዕራብ አርሲ ዞን በሻሸመኔና በሻላ ወረዳዎች ለተከሰተ የኮሌራ ወረርሽኝ 6 ሰዎች መጋለጣቸውን የሻሸመኔ ወረዳ ጤና አጠባበቅ ጽሕፈት ቤት አስታወቀ። ሁለቱ በሕክምና ተረድተው ወደ ቤታቸው መመለሳቸውን ኃላፊው አቶ መሐመድ ገመዴ ለአሜሪካ ድምፅ ገልጸዋል። በሽታውን ለመቆጣጠር ጥረት እየተደረገ መሆኑንም ኃላፊው አመልክተዋል። በድሬዳዋ ከሳምንት በፊት መቀስቀሱ የተነገረው ቺኩንጉንያ የሚባለው ወረርሽኝ ከ7000 በላይ ሰው ማዳረሱን የከተማይቱ ጤና ቢሮ አስታወቀ። በሽታው በጤና ተቋማት ላይ ጫና እያሳደረ ነው ተብሏል። ለበሽታው ተገቢ ትኩረት አልተሰጠውም የሚሉ ታማሚዎች ተሰምተዋል። ወረርሽኙን ለመከላከል ነገ በመላ ድሬዳዋ የጽዳት ዘመቻና የመድኃኒት ርጭት እንደሚካሄድ የአስተዳደሩ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ አስታውቋል። ይህ ዜና ከአሜሪካ ድምፅ ራዲዮ ጣቢያ ነው የሚተላለፍላችሁ። ሜዲተራኒያን ባህር ላይ ተቀባያተው የቆዩ 10 ሊሆኑ ይችላሉ የተባሉ ስደተኞችን አንዲት የስፓኝ የባህር ኃይል መርከብ አጅባ ከጣሊያን ዳርቻ እያወጣች መሆኑ ተዘግቧል። ከሊቢያ መነሳታቸው የተነገረው እነዚህ ፍልሰተኞች ከባህሩ ላይ ከአደጋ እንዲወጡ ያደረገችው የስፓኝ ግብረሰናይ ድርጅት ኦፕን አርምስ ስትሆን አሁንም እያመሩ ያሉት ወደ ስፓኝ ዳርቻዎች መሆኑ ታውቋል። አፍሪካውያን ፍልሰተኞችን ይዘው ሜዲተራኒያን ባህር ላይ ከሚሰበሩ ጀልባዎች ሰዎቹን የማዳን ሥራ እንዲቆም ግፊቱ በበረታበት በዚህ ወቅት ስፓኝ እንደምትቀበላቸው ያሳወቀችው 10 ፍልሰተኞች የመጨረሻ ሊሆኑ ይችላሉ እየተባለ ነው። እንግሊዝ ከአውሮፓ ህብረት ለመውጣት በያዘችው መንገድ የሚመጣ ሌላ ምንም አይነት ድርድር ከዚህ ቀደም ከተደረሰበትና ለንደን ውድቅ ካደረገችው ስምምነት የራቀ ሊሆን እንደማይችል የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አስጠነቀቁ። ፕሬዚደንት ማክሮን መግለጫውን ዛሬ የሰጡት ከአውሮፓ ህብረት ጋር አዲስ ድርድርና ውል ማድረግ እንደሚፈልጉ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ለህብረቱ ሀገሮች መሪዎች ጥሪ ካሰሙ በኋላ ነው። ሁለቱ መሪዎች ዛሬ ፓሪስ ላይ ተገናኝተው በተለዋወጡት ቃል እንግሊዛዊው መሪ መስማማት እንፈልጋለን ሲሉ፣ ፈረንሳዊው አቻቸው ያለን ስምምነት ማክበር አለብን ብለዋል። ኢራን አዲስ የረጅም ርቀት ሚሳኤል ሙከራ አደረገች። ይህም የተጣለባትን ማዕቀብ በመጣስ ነው የሚል ቅሬታ ተሰምቶባታል። የተከበራችሁ አድማጮች፣ ከምሽቱ 3 ሰዓት ላይ ለእነዚህ ዝርዝርና ተጨማሪ ዜና ይዘን እንመለሳለን። ወደ ቀሪ ዝግጅቶች ልመልሳችሁ።
ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገርሞ እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለት ርዕሳችን እናስደምጣችሁ።
በአዲስ አበባ የሚገኘው የካቲት 12 መሰናዶ ትምህርት ቤት ወደ አዳሪ ትምህርት ቤትነት ሊለወጥ ዝግጅት መጀመሩ ውዝግብ ቀስቅሷል። በትምህርት ቤቱ ሲያገለግሉ የቆዩ መምህራን እርምጃው ህገ መንግስታዊ ድንጋጌን የጣሰና መብቶቻችንንም የሚጋፋ በመሆኑ እንቃወማለን ብለዋል። የአዲስ አበባ ትምህርት ቢሮ በበኩሉ እርምጃው ጥናትን መሰረት ያደረገና የማንንም መብት የማይጋፋ እንደሆነ በመግለጽ ይከራከራል። መለስካቸው አማሃ ዝርዝር ያለ ዘገባ ይዟል።
የካቲት 12 የመሰናዶ ትምህርት ቤት የሴቶች አዳሪ ትምህርት ቤት ሆኖ እንደገና እንደሚቋቋም በጭምጭምታ ደረጃ ካለፈው ሰኔ ወር ጀምሮ ይሰማ እንደነበረ አንዳንድ የትምህርት ቤቱ መምህራን ለቪኦኤ ተናግረዋል። መምህራኑ ይህ ጭምጭምታ እውነት መሆኑን የተረዱት ግን ባለፈው ሐምሌ 4 ቀን 2011 ዓ.ም ከክፍለ ከተማው የትምህርት ቢሮ ኃላፊና የቢሮ ምክትል ሥራ አስፈጻሚ በስፍራው ለነበሩ ጥቂት መምህራን ይፋ ካደረጉላቸው በኋላ እንደሆነም በትምህርት ቤቱ መምህርና በአሁኑ ወቅታዊ ችግር ምክንያት የተቋቋመው ኮሚቴ ሰብሳቢ አቶ ካሌብ ስዩም ያብራራሉ። በእሳቸው አስተያየት ይህ አድራጎት በራሱ ትክክል አይደለም። ጉዳዩን እንደባለ ድርሻ ለመምህራን ለማወያየት ከልብ ፍላጎት ቢኖር በመምህራኑ የረፍት ጊዜና በተበተኑበት ወቅት ሳይሆን በሥራ ወቅት መደረግ ነበረበት ይላሉ። ከመነሻው ግን እርምጃው ሕገ ወጥ እንደሆነ የእሳቸውም የመምህራኑም እምነት እንደሆነ ያስረዳሉ። ያውም የዜጎችን መሠረታዊ መብቶች የሚደነግገውን ሕገ መንግሥት የጣሰ ድርጊት ነው ሲሉ መምህር ካሌብ ስዩም ይናገራሉ።
ይሄ ትምህርት ቤት አዳሪ ትምህርት ቤት መሆን አይገባውም የሚል አቋም አለን እኛ። ለምን ቢባል ይህ ትምህርት ቤት የመንግስት ትምህርት ቤት ነው። በተለያዩ ክልሎች የአዳሪ ትምህርት ቤት ተሞክሮ አለ። ለምሳሌ በመቀሌ የቃላሚኖ የሚባል አዳሪ ትምህርት ቤት አለ። በናዝሬት አዳሪ ትምህርት ቤት አለ። የቃላሚኖ አዳሪ ትምህርት ቤት የሚተዳደረው በመንግስት በጀት አይደለም፣ በኤንጂኦ ነው፣ መንግስታዊ ባልሆነ ድርጅት ማለት ነው። እንደዚሁም ደግሞ ናዝሬት ላይ ተቋቁሞ እየተከናወነ ያለው የአዳሪ ትምህርት ቤት የሚሰራውም የሚተዳደረውም በኦልማ ነው፣ የኦሮሞ ልማት ማህበር ማለት ነው። ምክንያቱም የኢፌዴሪ ህገ መንግስት አንቀጽ 41 ንዑስ ቁጥር 3 በግልጽ እንደሚያስቀምጠው ማንኛውም በመንግስት የሚቋቋም በመንግስት ገንዘብ የሚቋቋም ማህበራዊ አገልግሎት ማንኛውንም ዜጋ በእኩል የማስተናገድ ኃላፊነት እንዳለበት በግልጽ ያስቀምጣል። ስለዚህ ፍትሃዊ የሆነ እኩል የሆነ የትምህርት ተደራሽነትን ለዜጎች ሁሉ የማድረስ ኃላፊነት እንጂ ያለበት መንግስት አንድ የተወሰነን ክፍል ተጠቃሚ የሚያደርግበት መንገድ የለም።
የአዲስ አበባ ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ኤልያስ ገብረየሱስን በጉዳዩ ላይ ቪኦኤ አናግሯቸዋል። አስቀድሞ ነገር መንግስት አዳሪ ትምህርት ቤት ለማቋቋም ለምን አስፈላጊ ሆኖ እንዳገኘው እንዲያብራሩልኝ ጠይቄያቸው ነበር። በዝርዝር ለመግለጽ ባይፈልጉም ዓላማው አጭርና ግልጽ ነው። ነገ ይችን አገር የሚረከቡ ዜጎች የተሻለ ስነ ምግባርና ውጤት ያላቸውን ወጣቶች አንጹ መውጣት ነው ይላሉ። እኔም ተጨማሪ ጥያቄ አስከተልኩ።
ይህንን በሌሎች ትምህርት ቤቶች ማድረግ አይቻልም? አይገባምስ?
በሌሎች ትምህርት ቤቶች ማድረግ ይቻላል። ሆኖም ግን ይህን አጋጣሚ ባለማግኘታቸው ደግሞ ቅድም ያልነው ግብ ሳይደርስ የሚቀሩ ተማሪዎች ስላሉ ለእነሱ እድሉን ተጠቃሚ ለማድረግ ነው። በተለያዩ ምክንያቶች አቅም ማነስ ሊሆን ይችላል፣ በቅርበት ረዳት ከማጣት ሊሆን ይችላል፣ ወይ ደግሞ ተገቢውን ድጋፍ ካለማግኘት ይችላል። በተለያዩ ምክንያቶች ይህን አጋጣሚ አግኝተው መጠቀም ያልቻሉትም ተጠቃሚ ለማድረግ ነው። አሁን አይተን ከሆነ ወላይታ ላይ ሊቅ አለ፣ አዋሳ ላይ የሲዳማ ልማት አለ፣ አዳማ ላይ ኦሎሞ አለ፣ ትግራይ ውስጥ ቀላሚን አለና እነዚህ ተማሪዎች ተመክሮስና ይሄን የሚያሳየን
ግን በአንዳንዶች ይሄ የዜጎችን እኩል የመማርና የመጠቀም መብት ይጋፋል የሚሉ ሰዎችም አሉ። እንዴት ታዩታላችሁ ይህን? እናንተ
በየትኛውንም ዘርፍ ማየት ይቻላል። ለምሳሌ አሁን የከተሰዋል ትምህርት ቤት አካባቢ በሙሉ በርካታ ትምህርት ቤቶች አሉ። በነገራችን ላይ አሁን በዚህ በኢነር ሲቲ ላይ ሂሳብ ሲቲ ላይ ያሉ ትምህርት ቤቶች አብዛኛው ህንጻዎች አሉ፣ ግን በልማት ምክንያት ወደ ማስፋፊያ ነዋሪው ስለተነሳ በርካታ ትምህርት ቤቶች አሉ፣ ግን በሴክሽን ብዛት ወይ ደግሞ በመማሪያ ክፍሎች ብዛት ግን ተማሪዎች የማይገኙበት ሁኔታ ነው እየተፈጠረ ያለው። ስለዚህ ምናልባት ክፍል ተማሪ ጥምርታ ከፍተኛ ሆኖ የትምህርት ቤቶች ቁጥር አናሳ ሆኖ ለልጆች እድል የማይሰጥ ሁኔታ ላይ ይሄ ቢከፈት አሁን እንደተባለው ያስብል ነበረ። ሆኖም ግን በተጨባጭ ለምሳሌ 4 ኪሎ የነበረው ቀዳማዊ ምኒልክ ለኮተቤ ሳይንስ ሸርድ ካምፓስ ለአምስት ዓመት ሰጥተናቸዋል። ሌላ ትምህርት ቤት ትቅደም ብናይ በመቶዎች የሚቆጠሩ ተማሪዎች ነው ያሉት። የካቲት 66 ትምህርት ቤት 2 መማሪያ ክፍሎች አሉን፣ 25 ሴክሽን የሚይዙ ያሉን ተማሪዎች 200 ምናምን ነው። በእንደዚህ አይነት ሁኔታ በተከበብንበት በተለይ ሁኔታ የመፈጠሩ እኔ ቅድም የተባለው ሁኔታ ያሳጣል ብዬ አላስብም።
በአጠቃላይ የትምህርት አገልግሎትን በመስጠት ረገድ ትልቅ ለውጥ ይመስለኛል በሀገር ደረጃ። ይህም ለማድረግ በጣም በቂ የሆነ ሁሉን አቀፍ ጥናት ተካሂዷል ብለው ያምናሉ እርስዎ?
ጥናቶች ተካሂደዋል። ቅድም ለነገርኩ ሁሉም ክልሎች ዙሮን የማየት እድል ከነበራቸው ሰዎችም አንዱ ነኝ። ሌሎችም ከውጭም የተወሰኑ ነገሮች አሉና ቅድም እንደተናገርኩት በግብታዊነት የተወሰነ ውሳኔ አይደለም። ስለዚህ የከተማ አስተዳደሩም የሚመለከታቸው አካላትም ተሳተፈንበት የተወሰነ ውሳኔ ነው።
በአቶ ካሌብ ሆነ እርምጃውን ተቃውሞ በቆሙት መምህራንና የትምህርት ቤቱ ሌሎች ሰራተኞች አመለካከት ይህ ድርጊት በውል ታይቶ የተሰራ ስራ አይደለም፣ ከዚያም በስተቀር የመምህራንን መብት የተጋፋ እንደሆነ ይከራከራሉ። አቶ ካሌብ በዝርዝር ያስረዳሉ።
እንደ መብት እያነሱ ያሉት ጥያቄ አንደኛ እዚህ ትምህርት ቤት ውስጥ ያሉ ተማሪ መምህራኖች የመሰናዶ ትምህርት ቤት መምህራን ናቸው። ሁለተኛ ዲግሪ ያላቸው መምህራን ናቸው። ይሄ ትምህርት ቤት ደግሞ አሁን ስታብሊሽ ሲደረግ ወይም በአዳሪ ትምህርት ቤትነት ሲቋቋም ከ9ኛ እስከ 12ኛ ላሉ ተማሪዎች እንዲሆን ተደርጎ እየተዘጋጀ ያለ ትምህርት ቤት ነው። እዚህ ያለው መምህር ለማስተማር ብቁ ነው። ስለዚህ ማህበራዊ ህይወቱንም ደግሞ የመሰረተው ይሄ መምህር እንደሚታወቀው እዚህ ትልቅ የብድርና ቁጠባ ተቋም አለው። እሱ ብቻም አይደለም ትልቅ የእድር ተቋም አለው። ሌሎች ማህበራዊ ኑሮዎቹን የመሰረተበትና የገነባበት ተቋም ነው። ያለ ፍላጎቱ ሙሉ ለሙሉ ከዚህ ትምህርት ቤት ሊነሳ የሚችልበት የህግ ግራውንድም የለም። በሲቪል ሰርቪስም ህግም ቢሆን እኮ ይሄንን እዚህ ያለውን መምህር ሙሉ ለሙሉ አፍርሶ በትኖ ከውጪ ሌላ መምህራንን አወዳድሮ እንዲያመጣ የሚጋብዝ የትም አይነት የህግ ግራውንድ የለም።
አቶ ኤልያስ በመምህራኑ ብቃት ጥያቄ ያላቸው አይመስሉም። ይሁንና በትምህርት ቢሮው እየተከናወነ የሚገኘው ስራ አካሄዱን ይበልጥ ፍትሃዊ ያደርገዋል የሚል እምነት ያላቸው ይመስላሉ።
በዚህ አጋጣሚ ምንድነው በመጀመሪያ ሊያዝ የሚገባው ነገር የካቲት 12 ወር ደግሞ በድሮ ጥራቱ መነን ያሉ መምህራን ከሚገባ በላይ አቅም ያላቸው መምህራኖች እንዳሉ በቂ መረጃ አለ። ይህ በጣም ሊያዝ ይገባል። ግን ምንድነው ቀድሞ የነበረ መሰናዶ ትምህርት ቤት አሁን ወደ አዳሪ ትምህርት ቤት ሲቀየር ስለዚህ ያሰራር ለውጦችን አድርጓል። ስለዚህ እዛ የነበሩ መምህራኖች ተማሪዎች እዛ ትምህርት ቤት የሚቀጥሉት በውድድር ነው። እዛ ያሉ መምህራኖች ደግሞ እዛ ትምህርት ቤት የሚቀጥሉት በውድድር ነው። አንደኛው የሚፈልገው መምህራን ኦልሞስት አሁን ካለ መምህራን በ50% የሚቀንስ ነው። ስለዚህ ይሄን ለማስገባት ደግሞ የግድ እኩል እድል ተሰጥቶ በአዲስ አበባ ደረጃ ላሉ መምህራን ተወዳድሮ የሚገቡበት ተቋም ነው የሚሆነው ማለት ነው።
አቶ ኤልያስ እንደሚሉት አዳሪ ትምህርት ቤት ሆኖ በሚቋቋመው በዚህ ትምህርት ቤት አሁን በማገልገል ላይ የሚገኙት መምህራን መወዳደር ይችላሉ። እንዲያውም ከጥቂት ቀናት በፊት ይህም ለመምህራኑ ግልጽ እንደተደረገላቸው አስታውሰው ለውድድሩ መመዝገብ እንደሚችሉ ገልጸዋል። አቶ ካሌብ እንደሚሉት በመጀመሪያ ይህ መሰረታዊ የአሰራር ስህተት እንዲታረም መምህራኑ የጀመሩትን ጥረት እንደሚገፉበት አልሸሸጉም።
ሁለት ነገሮችን ነው እኛ የምናነሳው። አንደኛ አዳሪ ትምህርት ቤት ለመሆኑ ይሄ ትምህርት ቤት የህገ መንግስት ጥሰት አለው ብለን ጥያቄ አንስተናል። ይሄንን እንደገና ለአዲስ አበባ ትምህርት ቢሮ አቶ ኤልያስ የተባሉ ምክትል የቢሮ ኃላፊ ባነጋገርናቸው ጊዜ ይሄ ካቢኔ የወሰነው ውሳኔ ነው፣ በዚህ ጉዳይ ላይ ምንም የምንነጋገረው የምንደራደረው ጉዳይ አይደለም ብለውናል። በእኛ እምነት ካቢኔ ህገ መንግስትን ጥሶ ይደራደራል ወይም ደግሞ ደንብ ያወጣል ብለን አናምንም። አሁን እርስዎ እንደጠየቁኝ እያነሳሁ ያለሁት ይሄንን ጉዳይ የሚመለከተው አካል ሁሉ ሰከን ብሎ ጉዳዩን እንዲያየው እንፈልጋለን። ሁለተኛው እዚህ ያለው መምህር መብቱን ማስከበር አለበት። እኛ እስከየትኛውም ህግና ስርዓት ያለበት አገር ነው ብለን እናምናለን። መብታችን የትምህርት ቢሮ ወደ ላይ ብቻ የሚያቆም ነው ብለን አናምንም። ስለዚህ ይሄን መብታችንን ለማስከበር የትኛውንም ሰላማዊ የሆነ በመንግስት አካላት ጥያቄዎቻችንን በስርዓት እናቀርባለን።
የዛሬው የካቲት 12 መሰናዶ ትምህርት ቤት የተቋቋመው እንደ ኢትዮጵያ ዘመን አቆጣጠር በ1924 ዓ.ም ነበረ። ትምህርት ቤቱ መጀመሪያ ሲቋቋምም የሴቶች ልጆች አዳሪ ትምህርት ቤት ሆኖ እንደነበረ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Rangadina VOA
Chiringa
Bina Blashangul 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 Degabina Degabina Blashangul
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው።
ለዘመናት ሲወራረድ የመጣ የወንዶች የበላይነት የሴቶች እችል ይሆን ብሎ የማሳብ የበታችነት ስሜትና ከልማዳዊ አስተሳሰብ የሚመነጩ ጎታች ጉዳዮች አሁንም ሴቶች ከወንዶች ጋር እኩል በውሳኔ ሰጭነት እንዳይሰለፉ አድርጓል ተባለ። ሴንተር ፎር ኮንሰርን በምህጻረ ቃሉ ሲኦሲ በመባል የሚታወቀው ድርጅት ከአፍሪካ ኢኒሼቲቭና ከሐዋሳ ዩኒቨርሲቲ ጋር በመተባበር ሴቶች ወደ ስልጣን በማምጣት ሂደት ውስጥ ያሉ ተግዳሮቶችና ምቹ ሁኔታዎች ምንድነው ሲል መክሯል። እድል አለማግኘት፣ ህገ መንግስታዊ መብቶች አለመከበርና ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች መጣሳቸው ዋነኛው ተግዳሮት መሆኑ ተነግሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
በዚህ ውይይት ላይ ተገኙት የደቡብ ክልል ወጣቶች ሴቶችና ህጻናት ቢሮ ምክትል ኃላፊና የሴቶች ዘርፍ መሪ ወይዘሮ ጥዳይዛም ከማህበራዊ ታይ ጋር ተያይዞ ለዘመናት የቆየ የወንዶች በላይነት እኛ ሴቶችን ማንኪደው በራስ መተማመንና የበታችነት ስሜት በውሳኔ ሰጭነት ቦታ እንዳንገኝ አድርጎናል ብሏል። ሁሉም ባይሆኑም ወንዶች በሴቶችነት ማጣት እንዲሁም ከልማዳዊ አስተሳሰብ የሚመነጩ ጎታች እይታዎች አሁንም ሴቶች ከወንዶች ጋር እኩል እንዳይበቁና እንዳይደመጡ ምክንያት ሆኗል ነው ያሉትም።
የትም ቦታ ለቀበሌ ላይ ያለ ዛሬ ሃራስመንት፣ ትምህርት ቤት ላይ ያለ ሃራስመንት እሱን ከፈራ ወደ አመራርነት ለመምጣት በጣም እንቸገራለን። እሱ አለ እሱ ግን የሚለካው ፐርሰናል አቋም ላይ ይለካል ነው ብለው እኔ እንደ ሴት አመራር ማለት ነው። እኔ ፐርሰናል አቋም ምን መሆን አለበት እንደ ሰዓት ይሄንን እንካሬጅ የሚያደርግ ይሄን የተሻለ ነው ይሄ ቀጥልበት የሚል ፓርቲ የለንም እንደ ክልልም እንደ ሀገርም። ስለዚህ በዚህ መሐከል ይሄንን ሊያመጣ የሚፈልግ አመራር ካለ እዛ በማጋለጥ የማትችል ከሆነች እዛው ሽሩሩ ከሱ ጋር ካለ እዛው ሄዳ ትቀራለች። ስለዚህ የግል አቋምን የሚጠይቁ አሉ።
እድል አለማግኘት፣ ህገ መንግስታዊ መብቶች አለመከበርና ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች መጣሳቸው ዋነኛ ተግዳሮቶች መሆናቸውን ተናግሯል። ተሳታፊዎቹ በኩላቸው ሴቶች በኢኮኖሚ አቅም ከወንዶች ያነሱ መሆናቸው፣ የፖለቲካ ተሳትፏቸው ማነስና የተጣለባቸው ማህበራዊ ጫና አሁንም መፍታቸው እንዳይከበር የሚያደርጉ ጉዳዮች እንደሆነ ነው ተናገሩት። በሚኒስተር ደረጃ ሴቶች ስልጣን እንዲይዙ ቢደረግም በታችኛው መዋቅር ለውጥ አለመኖርም የተነገረ ሲሆን በደቡብ ክልል የሴቶች የውሳኔ ሰጭነት ተሳትፎ በመቶኛ ግና በጣት ከሚቆጠር እጅ አላለፈም ተብሏል። በውይይቱም ለውይይቱ በቀረበው ጽሑፍ ላይ እንደተገለጸው አባታው ስርዓት ሊቀራ ለመቻሉ ባህላዊ አመለካከት ተቀባይነት ማጣት፣ ቤተሰብ የመምራት ኃላፊነት እንዲሁም ሴቷ ከሚጠበቀው በላይ እንድትሰራ መጠበቅና ህፃናት የማሳደግ ኃላፊነት ተጨማሪ ተግዳሮቶች ናቸው። አሁን ያለው ፖለቲካዊ ስርዓት ኢትዮጵያ የተቀበለቻቸውና የፈረመቻቸው ስምምነቶች መኖራቸው፣ ትንሽም ቢሆኑ መልካም ወንዶች መታየታቸውና በከተማ የተማሩ እችላለሁኝ የሚሉ ሴቶች ቁጥር መጨመር ደግሞ ምቹ ሁኔታዎች መሆናቸው ነው ጽሑፉን ያቀረቡት በሐዋሳ ዩኒቨርሲቲ የኤችአይቪ መከላከልና የስርዓተ ጾታ ማጎልበት ዳይሬክተር ዳይሬክተር ወይዘሮ ትግስት ከበደ ተናገሩት። የሴቶች ችግር በጥናት አይመለስም ያሉት ወይዘሮ ትግስት ጾታው ትንኮሳ ራሱን የቻለ ትልቅ ፈተና መሆኑን ተናግሯል።
ጥናት አይደለም የዚህን ሀገር ችግር የሚፈታው። እኔ ማቀውን ችግር በጥናት ኮንፊርም እንዲደረግልኝ አልፈልግም። እኔ ውስጥ ያለን ችግር እንዴት ነው ሌላ ሰው አጥንቶ ለኔ ሊነግረኝ መልሱ? ኮንፊርሜሽን ለሌሎች ትልልቅ ድርጅቶች እዛ ሆነው ገንዘብ እንደዚህ እንደ ኦርጋናይዜሽኖች ብር እንዲሰጡን ፕሮፖዛል ለመጻፍ እንዲጥናት አጥንተን እኚህ ፋይንዲንጎች አሉ እኚህ ጥናቶች እንዲያሳያሉ ለማለት እኔ ጋር ያለን ችግር ሌላ ሰው ሊነግረኝ አይገባም። ኢምፓወር ለመደረግም መጀመሪያ ምንድነው ክፍተትሽ፣ ምኑ ጋር ነው ችግርሽ ተብዬ መጠየቅ አለብኝ እንጂ እኚህ ናቸው ቻሌንጆች፣ እኚህ ናቸው ኦፖርቹኒቲ፣ ይሄን ኦፖርቹኒቲ ተጠቅመሽ ይሄን ቻሌንጅ ቻሌንጅ አርጊው፣ ቻሌንጁን ራሱ መልሶ ወደ ራሷ ነው የሚያመጣው። እኚህ ነገሮች ናቸው መታየት ያለባቸው። ለኔ ሴት ልጅን መልከፍ፣ ሴት ልጅን መንገድ ላይ ማማለል፣ ጉንተላ ምናምን በጣም ኖርማል የሆነ ነገር እንዴት ታይቶ ይታለፋል? እሸትና ቆንጆ ምናምን ተብሎ ተዘፍኖ የለ ወይ እንዴት ምናምን የሚሉ ሰዎች አሉ። እኔ የኛ ዩኒቨርሲቲ ማኔጅመንት አባል የነበሩ ቶፕ ሊደርስ አሁን ዩኒቨርሲቲውን ለቀው የሄዱ ሰዎች ያሉኝን ነገር ልንገራችሁ። አንቺ ጤነኛ አይደለሽም ወይ? እንዴት አድርጎ ሚስት እንዲያገባ ነው የምትፈልጊው? እንዴት እንዲያገቡ ነው? ታዲያ ከሰማይ ነው እንደሚመጣው ሚስት ተጀናጅ ነው እንደዚህ ብሎ ነይ ውጪ ነይ እንዲላርግሽ ብሎ ነው? ይሄ እንግዲህ የተማረ ሰው ፕሮፌሰር ደረጃ ምናምን የደረሱ ሰዎች መማር ከጀንደር ቢያዝ አያድንም። ባይዘው በጣም ኮንፊርም ያደረኩት ነገር
ሴንተር ፎር ኮንሰርን በሚጠሩ ሲኦሲ የተሰኘ መንግስታዊ ያልሆነ ድርጅት ቦርድ ሰብሳቢ አቶ ኩስያ በቀለ በበኩላቸው ሴቶችን ለማብቃትና ወደ ውሳኔ ሰጭነት ለማምጣት በፌደራል ደረጃ በጎና ጅምር ስራዎች ቢኖሩም በታችኛው መዋቅሮች ሰፊ ክፍተት አለ ብለዋል።
በጣም ክፍተት አለ፣ በጣም ሰፊ የሆነ ጋፕ አለ። ስለዚህ ምን ማድረግ አለብን? እንደ ሲቪል ሶሳይቲ አሁን ቅድም እንደተባለው ምቹ ሁኔታም ተፈጥሯል። የህብረተሰቡን ግንዛቤ በመፍጠር የስቴክሆልደሮችን ግንዛቤ በመፍጠር ሴቶች የበለጠ ወደ ውሳኔ ሰጭነት እንዲመጡ አስተዋጽኦ ማድረግ አለብን እንደ ሲቪል ሶሳይቲ ሴክተር።
ይህንን ለመቅረፍም የመንግስት ተቋማት ከባለድርሻ አካላት ጋር በባህሪ ለውጥና በግንዛቤ ማስጨበጥ ዙሪያ መስራት አለባቸው ነው ያሉትም። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
kuchal nafti kana qabochi ay biga hakchabelo wahla qabo intu qangan
hello jigjiga hello goday hello qabri dahar hello dagaxbu hello dire dabe hello shimil gabina voa gabina 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 waxaad geysanaysaan gabina voa gabina gabina gabina
አድማጮች ጋቢና ትግስታችን ይቀጥላል። አሁን ደግሞ መሪያ ላይ ስንጀምርና ስንከፍት ፕሮግራማችንን እንግዳ ይዘናል ብለን አስተዋውቀናችሁ ነበር። ቼሊና ትባላለች። ኤደን ገረመውናት ያነጋገረቻት ሙዚቃዋንም ጋብዛናለች። ሙዚቃዋንም እናስደምጣችኋለን። እስቲ ወደ ኤደን ገረመውና ቼሊና የተሰናጠ ዘገባ እናምራ።
የተወለደችው ሐዋሳ ያደገችው ደግሞ አዲስ አበባ ነው። ሙዚቃን ማድመጥና ማንጎራገር የጀመረችው በልጅነቷ ይሁን እንጂ ህይወቴ ስራዬ ብላ ለመያዝ ግን ጊዜ ፈጅቶባታል። ልጃቸውን የሙዚቃ ክህሎት ያስተዋሉት እናቷ 12ኛ ክፍል ላይ ወደ ከፍተኛ ትምህርት ተቋም ማለፊያ ውጤት መጥቶላት ዲላ ዩኒቨርሲቲ ልትገባ ስትዘጋጅ አዲስ አበባ ቀርታ ያሬድ የሙዚቃ ትምህርት ቤት እንድታመለክት ገፋፋት። መገፋፋት ብቻም አይደለም፣ እጇን ይዘው ሄደው ያሬድ የሙዚቃ ትምህርት ቤት ውስጥ ካርቲስት ፈለቀ ኃይሉ ጋር እንዳስተዋወቃትና የሙዚቃ ጥናት መጀመሯን ትናገራለች። እንዲህ ያለች የድምጻን ቀለም ለይታ በማወቅ የመጀመሪያ ባንዷን ኤክስፕረስ ባንድን ተቀላቀለች። ቻሊና ይሽወንድም የናቷን ምክር ተከትላ በያሬድ ሙዚቃ ትምህርት ቤት የጊታር መርሃ ግብር ላይ አንድ አመት ከተማረች በኋላ የቀረውን የሙዚቃ ትምህርቷን በሴሚናሪ መጨረሻውን ተናገራለች።
ያው ሄድኩኝና በጥናት ላይ ሙዚቃዎችን ሞከርኩኝ። እነሱም አዲስ ተፈልፈል ነው ታረሰው ያንን በጣም ወደዱ። የኔን ግን አሁን ነው በጀምራል መጨከኛ ተጀምራል። ሁሉንም ሙዚቃውን ሲጫወት ያገልጽም የውጭውን ሲጫወት ወደ ራሴ ማምጣትና ከዋና ሙዚቃ መጨማመር ያስደሰተኝ ነበረ። ሁሉ ጊዜ አዲስ ነገር ፈልጋለሁ። ማለት ብዙ ስጫወት የኖርኩት ጃዝ ነው። ሙዚቃዎችን ብዙ ስጫወት ቆይቻለሁ። ግን ለእኔ ሁሉም አይነት ሙዚቃ ቦታ አለው። ምክንያቱም አዲስ ነገር መስራት ሁሉ ጊዜ ስለምፈልግ አሁን የሀገርም ቢሆን ጃዝ ሳውንድ ውስጥ የሀገርም ቢሆን መሞከር ደስ ይለኛል እና አንድ ቦታ ውስጥ ራሴን መክተት አልወድም። ለኖር ከጨለማ ትላንትን ሳስብ ስትከፋ የኔለኔ እውነት ማለት ጥሩ ነገር ማስተማርን ስህተትንም አምኖ መቀበልን ጥሩ ነገር መፈለግን ለፍቅር መመኘትን ሀሳባቸው ሁሉ ፍቅርና ሰላም የሆኑ ነገሮችን ሁሉ ጊዜ በማደርጋቸው ነገሮች ከማንም ሰው ጋር ባለኝ ግንኙነት ምን ያህል ለራሴ እውነተኛ ሆኛለሁ፣ ምን አይነት ሀሳብ ሰው ላይ እያሳደርኩ ነው በሚል አይነት ሀሳብ ውስጥ ነው የሚሄደው። ሁለቱም በአንድ ሀሳብ ውስጥ የሚፈሱ ነገሮች ናቸው። ለኔ ሙዚቃም መንፈሳዊ ህይወቴ።
የአንድ ሴት ልጅ እናት የሆነችው ቻሊና በዚህ በወጣትነት እድሜዋ የህዝብ እውቅናና ቤተሰባዊ ህይወትን አቻችላ አንድ አልበም ሰርታ ለህዝብ አድርሳለች። ስራዎቼ እውነት እንዲሰብኩ እፈልጋለሁ የምትለን ቻሊና የሙዚቃ ህይወትን መግፋትና ጥሎ ወጥቶ አልበም መስራትም ፈታኝ ነበር ትላለች።
በጣም ከባድ ነው። እንደገና ያን ብቻ እየሰሩ ራስን ደግፎ እንደገና አልበም መስራት ማለት በጣም ከባድ ነው። ሰው የእውነት እንደው ገብቶ ካላየው ማንንም ሊረዳው አይችልም። በተለይ አዲስ ስራ ሰርቶ አዲስ ለውጥ ለማምጣት ለሚጥርሰው እንዴት ምን ያህል ከባድ እንደሆነ ማንንም ሊረዳው አይችልም ውስጥ ገብቶ ካላየው። ምክንያቱም አብዛኞቹ ስፖንሰሮቹ ምኖቹም እነሱ የተለመደውን ሰው ወይ ሞረዲ ስም ያለውን ሰው ፈልገው እንደስ ማረግ ይፈልጋሉ እንጂ አንቺ ከወጣሽና በራስሽ ጥረሽ ግረሽ ለመጣሽ ላይ መደረብ እንጂ እንትን ማለት አይፈልጉም። ግን እግዚአብሔር ይመስገን እኔ በብዙ መልኩ ብዙ ነገሮችን በቀላሉ አልፌያለሁ ማለትም ይችላል። እግዚአብሔር ማግዘን ግን ያው ከባድ ነው በትክክል።
በዚህ በሙዚቃ ዓለም ውስጥ ሴቶች በሴትነታቸው ምን አይነት ችግሮች ያጋጥሟቸዋል? አንቺስ ምን ነገሮችን አልፈሽ ነው እዚህ ጋር ደረሽው ብዬ ቻሊናን ጠይቂያት ነበር።
በተለይ ለሴቶች በጣም ከባድ ነው ይሄ ኢንዱስትሪ።
ማታ ራሱ ማምሸቱ እኔም ራሴ አልበሜም ላይ ጥቁር ሴት ነኝ ብዬ የጀመርኩበት ማንደም ነገር ሁሉ ጊዜ እኛ ሴቶችም ያለንን የእውነት ውበት፣ የእውነት ክብር፣ የእውነት ማንነት ሁሌ እያስታወስን በዛ ውስጥ እንድንኖር እፈልጋለሁ። ለእኔ ምንድን ነው መሰለሽ በትክክል አሁን ለምሳሌ ሽልማት አለ ለምሳሌ ጥሩ ነው፣ የፍቅር መግለጫ ነው። ብዙ ሰው እንደው ደስታውን የሚገልጽበት መንገድ ነው ምናምን፣ ግን በሆነ ሰዓት በኋላ ከሸለሙሽ በኋላ አንደኛ የሚሸልሙበት መንገድ ሁሉ ቲሸርት ልብስሽ ውስጥ ይገባል፣ ልብስ ሊገባ ይንደረደራል እና እዛ አየር ላይ ወይዛቸዋለሁ ምናምን ነገር እና ይሄ በጣም በጣም ኖር ነው። እንደዚህ አይደረግም። ያውም በዚህ ዘመን ወንድ እንዴት አንዲት ሴት ጡቷ ውስጥ ሊከት ይመጣል? ምን ማለት ነው? ገንዘብ ይዞ ነው እና ይሄ ነገር ያናድደኛል እና አልወድም ወደዛ ሽልማት ሲመጡ እና ከዛ ከሸለሙ በኋላ ደግሞ ጭራሽ ይጠሩሻል ወይ ደግሞ ለኛ ጋር መጥተሽ ካልተቀመጥሽ ጠጫጭ ሻታቂ ሳያውቁ ይሄን ካልጠጣሽ ይሄን ካልሆንሽ ምናምን ነገር ነው። እንደፈለጉ ማድረግ እንደሚችሉ ነው የሚጠብቁት። ክብር ማለት ምን ማለት ነው? ይሄ አርት ማለት ሌላ ስራ አይደለም። ከዛም አልፎ ማይሆን ቦታ እንዲነካኝ መሆን የለበትም። በማይሆን መንገድ ማናገር እንዲሆን መሆን የለበትም እና ብዙ ታግዝ ያለው እውነት ለመናገር ባለፍኩት አመታት ውስጥ ከብዙ ሰዎች ጋር ብዙ ያሳለፍኩት ነገር ነው እና ሁሉ ጊዜም ሊገባ የሚባለውን እናባለውንም ቢለዩ ብዬ አስባለሁ ሁሉ ጊዜ።
ወደፊትም የሙዚቃ ህይወቷን አዲስ ዜማ፣ አዲስ ነገር በመሞከር ፍቅርና ሰላምን ለመስበክ እንደምትጠቀምበት ተናግራለች። እና ቼሊና ጥሩ ተጫውተው ግሩም ዝግጅት ነበር የተሰናደው። የዘፈን ምርጫውን ገታ አርገነዋል። እኛ እዚህ ላይ እንሰናበታችኋለን። ቼሊና ትቀጥላለች። እንግዲህ በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ @ቪኦኤአምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አድርሱን።
gabinavi@voanews.com የኢሜል አድራሻችንን ተጠቀሙ። gabinavi ብላችሁ የኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለgabinavi ብላችሁ መልእክት ካስቀመጣችሁ ደርሰናል።
አድማጮች የዛሬው የጋቢናቪ ዝግጅታችንን አጠናቀቅን። በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያቤሮ ነው።
በጀመርነው የቼሊና ሙዚቃ እንሰናበታችኋለን። መልካም ምሽት። በነገው ዝግጅታችን እንገናኝ። ቼሊና አብራችሁ ትቆያለች።
kun radio sagale americati